በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ልጆቹ እንደምን አላችሁ? የእግዚአብሔር ስሙ የከበረ የተመሰገነ ይሁን። በዛሬ ዕለት የምንማረው ለልጅህ ንገረው በሚለው ርዕስ ይሆናል። ይህንንም የምናገኘው በኦሪት ዘዳግም ምዕራፍ 6 ቁጥር 6 ላይ ነው። ሙሉ ቃሉም እንደዚህ ይላል፣ እኔ ዛሬ የማዝህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው ይለናል። ይህንን የጻፈው ሊቀ ነቢያት ሙሴ ነው። እግዚአብሔር አስቀድሞ ለሊቀ ነቢያት ሙሴ የነገረውን ቃል ለሕዝቡ ሲያስተላልፍ አንድ በድምፅ ሁለተኛ በመልእክትም በጽሑፍም ለነበሩት በጊዜው ለእስራኤል ሕዝቦች ያስተላለፈው መልእክት ነው። ይሄ ከእግዚአብሔር የመጣ ቃል እንደመሆኑ መጠን ሁላችንም ከዚህ ቃል ልንጠቀም ይገባናል። ከላይ በርዕሱ እንደተጠቀሰው ኃይለ ቃሉ እንደሚገልጽልን ለልጅህ ንገረው ነው የሚለው፣ አስተምረው ይላል። ለልጆቻችን እኛ ሁላችንም ወላጆች እንድናስተምረው ያለውንም የእግዚአብሔር ቃል ሁሉ እኛ የምንኖርበትን ሁሉ እንድንገልጸው ያዘናል። በቤትም ሆነን ስንቀመጥ፣ በመንገድም ስንሄድ፣ ስንነሳም ስንተኛም፣ በሁሉም ቦታ ሆነን በምናከናውነው እኛ ሁላችንም እንድናስበው እንዲሁም ደግሞ ለልጆቻችን እንድናስተምረው የእግዚአብሔር ቃል ያስተምረናል። የእግዚአብሔር ቃል ይህንን እንደሚያስተምረን ልጆቻችንን የምናስተምርበት መንገድ በሶስት መንገድ በዚች በአጭር ጊዜያችን እናያለን። አንደኛው ወላጆች ራሳቸው ልጆቻቸውን በጥንቃቄ ከልጅነታቸው ጀምረው እንዲያስተምሯቸው ይገባል። በሁለተኛ ደረጃ ደግሞ ከመምህራን ዘንድ መውሰድ ከመምህራን ዘንድ ወስደን ልጆቻችንን ቃል እግዚአብሔር እንዲማሩ ማድረግ ተገቢ ነው። በሶስተኛ ደረጃ ደግሞ ከቤተ ክርስቲያን ማምጣት፣ ቤተ ክርስቲያን ደርሰው እንዲማሩ ማድረግ ተገቢ እንደሆነ በዚች አጭር ጊዜያችን እንማራለን። ከላይ የእግዚአብሔር ቃል እንደሚነግረን ለልጅህ ንገረው አስተምረው እንዳለ ሁሉ ወላጅ ልጆቻችንን ማስተማር፣ ልጆቻችንን በተገቢው የእግዚአብሔርን ቃል እንዲያውቁ ማድረግ ግዴታ አለብን። በእግዚአብሔርም ቃል ይሄ ተጽፎ እናገኛለን። እግዚአብሔርም ቃል ይሄንን ይነግረናል። የእግዚአብሔርም ቃል ይሄንን ያስታውሰናል። እኛ ልጆቻችንን በጥንቃቄ ከሕፃንነታቸው ጀምሮ ማስተማር እንደሚገባን ሊቀ ነቢያት ሙሴ በሕፃንነቱ በነበረበት ጊዜ እናቱ ያደረገችው ታላቅ የሆነው ታሪክን ይህንን አስታውሰን እንድንወያይ ያስፈልጋል። በዛን ጊዜ በፈርዖን አገዛዝ የነበሩ እስራኤላውያን በዛን ጊዜ በጭንቅ በነበሩበት ጊዜ የሙሴ እናት ዮካብድ ሙሴን በወለደችበት ጊዜ 3 ወር ሕፃኑን መልካም የሆነ ግርማ ያለው ሕፃን በመሆኑ መልካም የሆነ እግዚአብሔር በረከት ያደረበት ሕፃን በመሆኑ ሕፃኑን ደብቃ ሸሽጋ ቆየችው ይላል። ከዚህ ከሶስት ወር በላይ ግን ሕፃኑን ማቆየት ዮካብድ አልቻለችም ነበረ። እናት ናትና ሕፃኑን አሳልፋ እንዳትሰጥ ተጨነቀች። እያሰበችም ሳለ እግዚአብሔር እንዳመለከታት የፈርዖን ቤተሰብ በሚዝናኑበት አካባቢ ሕፃኑን በቅርጫት አድርጋ ማስቀመጥ እግዚአብሔር አመለከታት። በዚህ መሰረት ሕፃኑን በዚያ በቅርጫት ፈርዖንና ቤተሰቡ በተለይ ልጁ ደግሞ በምትዝናናበት ቦታ ሕፃኑን ወስደው አስቀመጡት። ያችም የፈርዖን ልጅ ለመዝናናት በመጣች ጊዜ ያንን ቅርጫት ያንን ሳጥን በተመለከተች ጊዜ ወደ እኔ አምጡት አለች። በዚያም መልካም የሚያምር ሕፃን አየች። ሕፃኑንም ይህንን የዕብራውያን ልጅ ነው፣ ከዕብራውያን ወገን መልኩ ይመስላል ብላ ልታሳድገው ወሰደች። የሙሴ እናት አስቀድማ የሙሴን እህት በዚያው አካባቢ ሕፃኑን ምን እንደሚያደርጉት እንድታይ አድርጋ ነበረና ወዲያው ተጋበላ ለዚህ ህፃን የምታጠባልና ላምጣላችሁነ ብላ ጠይቃ ህፃኑን የሚያጠባ ላፈላልግላችሁ ባለችው መሰረት ሲስማሙ ራሷን ይዛ ነበር ያስጠጋችው። እናቱም ህፃኑን በጥንቃቄ በብልሃት ነፍሱን አትርፋ ህፃኑን በጥንቃቄ አሳድጋዋለች። ስታሳድግም እግዚአብሔር አምላካቸው እንደሆነ የቃል ኪዳን ሰዎች እንደሆኑ እግዚአብሔር የሰጣቸውን ነገር ሁሉ ከእግዚአብሔር ጋር ያላቸውን ግንኙነት ሁሉ ስታስተምረው አሳድጋዋለች። ወገኖቼ አዎ ይሄንን በኦሪት ዘጸአት ምዕራፍ 2 ከቁጥር 6 ጀምሮ سنመለከት እናገኘዋለን። እንግዲህ ተመልከቱ የሙሴ እናት ያደረገችውን ራሷ ጡቷን እያጠባች ነበር ያሳደገችው። ዛሬ ብዙ سنመለከት ብዙ ሰዎች የእናታቸው ጡት ለህፃናቶቻቸው እንደማያስፈልጋቸው ያስባሉ። ራሷ ነበር ያጠባችው። የባይሉ ጡትን ሊቀ ነቢያት ሙሴ አልጠባም። አንዱ በውስጡ የእናቱ ትምህርት ከጡት ይጀምራልና የእናት ፍቅር ሳይለየው ያደገ ልጅ እንዲሆን፣ ሁለተኛ ደግሞ ባይድነት አልተሰማውም። ምክንያቱም እናቱ በጥንቃቄ ስታስተምረው ስለ ሀገሩ ስለ ህዝቡ ስታስተምረው ስለ ኖረች ህዝቡን የሚወድ ህዝቡን የሚያፈቅር ለህዝቡ የሚሰማው አድርጋ አሳድገዋለች። በሶስተኛ ደረጃ ደግሞ እምነቱን ባህሉን ማንነቱን ስላስተማረች ማንነቱን አውቆ ነው ያደገው። ስለዚህ ለእውነትና ለማንነቱ የሚቆም ልጅ አድርጋ ነው ያሳደገችው። ለእውነትና ለማንነቱ የሚቆም ህፃንን ደግሞ እግዚአብሔር ኃይል ይሰጠዋል። ስለዚህ ነው ገና በጎልማሳነቱ ሳለ ዕብራዊውን ያግብጻዩ ሲጥለው ወዲያው ነበረ ደቅቶ ወደ አሸዋ ውስጥ ይወሸቀው። አዎ ምክንያቱም ወገናዊነት ስለተሰማው እናቱ በጥንቃቄ ያሳደገችው ልጅ ስለነበረ መልካም የሆነ አስተዳደግ ስለነበረው እናትና ወገኖቹን አውቆ ስላደገ እግዚአብሔርን አውቆ ስላደገ እውነትን አውቆ ስላደገ ነው ሊቀ ነቢያት ሙሴ ፍጹም የሆነ እምነቱ ከእግዚአብሔር ጋር የሆነው። ወገኖቼ በዕብራውያን መልእክት ምዕራፍ 11 ከቁጥር 23 እስከ 27 እንዲህ የሚል ቃል እናገኛለን። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ ነው የሚለው። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው ከኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ ይላል። ብድራቱን ትኩር ብሎ ተመልክቷልና ነው የሚለን። ተመልከቱ ወገኖቼ ሊቀ ነቢያት ሙሴ በጥንቃቄ ያደገ በመሆኑ ምክንያት ህዝቡን የሚታደግ እስራኤልን ከባርነት የሚያወጣ ለእስራኤል የሚቆረቆር ለሀገሩ የሚቆረቆር ለወገኑ የሚቆረቆር ወገኑን የሚያስብ አሁን ለህዝቡ የሚያስብ ታላቅ መንፈሳዊ አባት እንዲሆን እግዚአብሔር ባርኮታል። ይሄ ሁሉ የዮካብድ ጥረትና በጥንቃቄ ማስተማር ሃይማኖቱን ወገኑን እምነቱን ስርዓቱን አውቆ እንዲያድግ በማድረግ እግዚአብሔር ደግሞ የሷን ጥረት የሙሴን ቀናተኛነት አይቶ እግዚአብሔር እንደገና ደግሞ ህግን እንዲሰራ ሙሴ ምክንያት እንደሆነ እናስተውላለን። በዚህ አይነት ተመሳሳይ ደግሞ የአዲስ ኪዳኒቱንም ታላቅናት ሌኒን ማንሳት ይቻላል። የክርስቲያን ወገን ሁሉ ሴት ወንድ ሳይል በካታኩምብ መኖር እንኳን አው እስኪያቀታቸው ድረስ አይደለም በመድር በነጻነት ለመኖር ካታኩምብ ውስጥ እንኳን መኖር ያልቻሉበት ለኒ በመካከለ ያለው ታሪኳም ሰፊ ቢሆን ታሪኩን አጥር ለማድረግ ለኒ ከዚያ ከመልካም ከክርስቲያን ሀገር በግፍ ተሰዳ ተጥላ በነበረችበት ወደዚያ ወደ አህዛብ ሀገር ሄዳ የጣዖት አምላኪ ንጉስ አግብታ በኖረችበት በዚያ ሀገር እሷ በጥንቃቄ ቆስጠንጢኖስን በትምርትና በሃይማኖት አሳድገው ነበር። ወገኖቼ አንድ እናት የምትሰራው ታሪክ ታላቅ ነው። ከዚህም የተነሳ ሌኒን ስናስተውል ይህ ታላቅ ነገር ባለቤት ሆናለች። ክርስትና ወደ ዓለም በነጻነት እንዲኖር እግዚአብሔር ምክንያት አድርጓል። እሷ ግን ከልጅነት ጀምሮ ህፃኑን አስተምራ በማሳደጓ ምክንያት በዋሻ ውስጥ የሚኖሩ ሰዎች ሁሉ በነጻነት ለአናብስት የሚሰጡ ሰዎች በነጻነት በዛን ጊዜ አብያተ ክርስቲያናት ይዘጉ፣ መጻሕፍት ሁሉ ቅዱሳት መጻሕፍት ይቃጠሉ፣ ክርስቲያኖች በምድር ላይ አይኑሩ ተብሎ በተፈረደበት ዘመን እንደገና አብያተ ክርስቲያናት ይከፈቱ፣ አብያተ ጣዖታት ይዘጉ፣ እንዲሁም ደግሞ ቅዱሳት መጻሕፍት ይታተሙ፣ እንደገና ይሰራጩ፣ ክርስቲያኖች በነጻነት ይኑሩ የሚለውን አዋጅ እንዲታወጅ በቆስጠንጢኖስ ምክንያት ያደረገችው ጠቢቧ የሆነችው ታላቂቱ እናት እሌኒ ናት። ልክ እንደ ዮካብድ ነጻነት እንዳደረገች ለነጻነት ህፃኑን እንዳሳደገች እንዲሁ ደግሞ እሌኒ በማሳደጓ የታሪክ ለውጥ በምድር ላይ መኖሩን እናስተውላለን። እንግዲህ ወገኖቼ መጀመሪያ ወላጆች ልጆቻቸውን በጥንቃቄ ማስተማር እንደሚገባ የእግዚአብሔር ቃል አሁን ያ እንዲህ በሁለቱ እናቶች አማካኝነት በእነሱ ጥረት አማካኝነት ያስረዳናል። እመ ሳሙኤል ሐናንም ስንመለከት እንደዚሁ ናት። እሷ አስቀድማ ማህፀኗ ልጅን ያልያዘ ከመሆኑ የተነሳ ማህፀኔን የሚከፍት ህፃን ብቻ ስጠኝ፣ ከዛ በኋላ ያለውን ነገር ሁሉ እኔ ላንተ እሰጥሃለሁ ነበር ያለችው። ህፃኑንም በጥንቃቄ ቤተ መቅደስ የሚያድግ ህፃን ለቤተ መቅደሱ በጊዜው ለነበረው ለታላቁ ካህን ለኤሊ አስረክባለች። እንዲህ ነበር ያለችው፣ ለባሪያህ ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ነበር ያለችው። ስሙንም ስጠራ ሳሙኤል ነበር ያለችው። ሳሙኤል ማለት ከእግዚአብሔር ለምኜ አግኝቸዋለሁና ስትል ሳሙኤል ነበር ያለችው። አያችሁ፣ በኋላም ደግሞ የተናገረችውን እናስተውል። ለእግዚአብሔር ሰጥቸዋለሁና እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል ነበር ያለችው። በአንደኛ ሳሙኤል ምዕራፍ 1 ቁጥር 28 ላይ ስናነብ ይቺ ታላቅ እናት ልጇን ለቤተ መቅደስ ነበር የሰጠችው። በስለት ያገኘችውን ብዙዎቻችን እግዚአብሔርን ተማጽነን የወለድናቸውን ልጆች ወደ እግዚአብሔር አይደለም እናመጣው፣ በጥንቃቄ ለእግዚአብሔር ሰጥተን አይደለም እናሳድገው። እዚህ ጋር በደንብ ማስተዋል ይገባናል። ልጆቻችንን በጥንቃቄ አስተምረን ለእግዚአብሔር አገልጋዮች እንዲሆን ለእግዚአብሔር መስጠት ተገቢ ነው። እነዚህ እናቶች ሶስቱንም የጠቀስናቸው የሚያስረዱት በጥንቃቄ ልጆቻቸውን ለእግዚአብሔር አሳድገው የእግዚአብሔርን ስራ እንዲሰሩ ማድረጋቸውን ነው በደንብ የምንረዳው። አያችሁ፣ ልጆችን ወላጆች ልጆቻቸውን በጥንቃቄ አስተምረው ማሳደግ ተገቢ እንደሆነ ነው በአንደኛ ደረጃ የሚያስረዳን። በሁለተኛ ደግሞ ወደ ቤተ መቅደስ ማምጣት፣ ወደ እግዚአብሔር ማምጣት፣ ከመምህራን ዘንድ ማድረስ ተገቢ ነው። በዚህ በማርቆስ ወንጌል ምዕራፍ 10 ከቁጥር 13 እስከ 16 ስንመለከት እንደዚህ ይላል፣ እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ያመጧቸውን ወላጆች ሁሉ ገሰጿቸው ነው የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን አይቶ ተቆጣና ሕፃናትን ወደ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ነው የሚለው። ጌታችን በዚያ ላይ እንደተናገረ ሕፃናትን አትከልክሏቸው ወደ እኔ ይምጡ ያለው አንደኛ ወደ መቅደሱ፣ ወደ መምህራን፣ ወደ አገልጋዮቹ ነው። በአንደኛ ደረጃ እዚህ ጋር ልንመለከት የሚገባው ወደ መምህራን፣ ወደ ካህናት ማምጣት ይገባል። ልጆች ካህናትን አዎ ልጆች ቤተ ክርስቲያንን መጥተው ከፍ ሲሉ ከመምህራን ተምረው የእግዚአብሔርን ቃል ገንዘብ እንዲያደርጉ ያስፈልጋል። ወገኖቼ ገንዘብ እንዲያደርጉ ስለሚያስፈልግ ነው ጌታችን አትከልክሏቸው ወደ እኔ ይምጡ። አንድ ወደ ጥምቀት ነው፣ ወደ እኔ ይምጡ አንድ ለመምህር ወደ መምህራን ነው፣ ወደ እኔ ይምጡ አንድም ወደ ቤተ ክርስቲያን መጥተው የእግዚአብሔርን ቃል እንዲማሩ ነው። አለዛ ግን ልጆች መልካም የሚሆኑ አይሆኑማ። ልጆች እግዚአብሔርን የሚታዘዙ የሚሆኑ አይሆኑማ። ስለዚህ ነው በቃሉም ላይ ስንመለከት ከቤተ ክርስቲያን ያልተማሩ ሕፃናት፣ ከቤተ ክርስቲያን ያላደጉ ሕፃናት የእግዚአብሔር ለመሆን ይቸገራሉ። የእግዚአብሔር አገልጋዮች ለመሆን ወይም ደግሞ ሕይወታቸውንም ወደፊት ለማትረፍ የሚያስቸግር ሁኔታ ላይ ይገጥማቸዋል። ዶክተር አንቶን የተባሉ ግብጻዊ የሆኑ በአዲስ አበባ በቅዱስ ሥላሴ ቴዎሎጂ የሚያስተምሩ የሆኑ መምህር ያሉትን ነገር እንደዚህ በንባብ ላስረዳችሁ። ስለ ቤተ ክርስቲያን የነገን ገጽታ እድገትና መስፋፋት በእውነት የምትጨነቁ ከሆነ የሰንበት ትምህርት ቤት አገልግሎትና አስፈላጊነት ከልባችሁ አኑሩ። ለሰንበት ትምህርት ቤት አቅማችሁ የሚችለውን ስሩ፣ ጸልዩ፣ ታገሉ። አለበለዚያ ቤተ ክርስቲያን ከትውልድ ወደ ትውልድ በተላለፈች ቁጥር ልጆችን እያጣች ልትሄድ ትችላለች ብለው የካቲት ውስጥ 1991 ዓመተ ምህረት ባንድ የንግግር ወይም የስብከት ቦታቸው ላይ በዚያ በቅድስ ሥላሴው ባለው አዳራሽ ተናግረዋል። እንግዲህ አስተውሉ እኒህ ሰው ያሉት ቤተክርስቲያን የነገን ገጽታዋን ለማምጣት ምእመናንን በአማኝነት ለማቆየት አዎ የሚቀጥለውን ትውልድ ለመተካት በሰንበት ትምህርት ቤት ቤተክርስቲያን መምህራን ዘንድ መተው እንዲማሩ ያስፈልጋል። መምህራን ዘንድ መተው ካልተማሩ አስቸጋሪ ነው። ብፁዕ አቡነ ጎርጎሪዮስ ካለ በዘዋ የነበሩት ታላቅ አባት የተናገሩትን ተመልከቱ። ጀግኖች ከሌሉ አገር የለችም፣ አገርም ከሌለ ጀግኖች አይገኙም። ስለ አገር ነጻነት መስዋዕት መሆን እንዳይረሳና እንዳያፌዝ ትውልዱ ማስተማር የማስጠናት የመቀስቀስ ኃላፊነት ቅድስት ቤተክርስቲያን አለባት ብለው ነው ያስተማሩት። መምህራንም እነዚያን ህፃናት የመጡትን ማስተማርና ተገቢውን ነገር እንዲረዱ ማድረግ ይገባል። በሶስተኛ ደረጃ ቤተክርስቲያን ዘወትር ህፃናትን በማምጣት ትምህርት እንዲቀስሙ ማድረግ ተገቢ ነው። ያለዛ ቸል ማለት ህፃናትን ተገቢ አይደለም ወገኖቼ። ህፃናትን በሚገባ ቤተክርስቲያን መጥተው እንዲማሩ ቤተክርስቲያን ያለውን ነገር እንዲረዱ ትምርቱን፣ ቅዳሴውን፣ ካህኑን፣ እዛ የሚከናወነውን ነገር ሰው ሲሰግድ ሰው የሚያስፈልገውን አምልኮ ሁሉ ሲያቀርብ ተገቢውን የሆነ ነገር በአይናቸው እየተመለከቱ በእጃቸው እየዳሰሱ በአፋቸው እየተናገሩ በጆሮአቸው እየሰሙ ከቅድስት ቤተክርስቲያን ያለውን ትውፊቷን ስርዓቷን እንዲቀስሙ ያስፈልጋል። አሁንም ብፁዕ አቡነ ጎርጎሪዮስ ካለ የተናገሩትን በዚያ በሻሸመኔ ቅዱስ ጊዮርጊስ ቤተክርስቲያን ሚያዝያ 23 ቀን በበዓሉ ላይ በ1982 ዓመተ ምህረት ተገኝተው የሰጡትን ቃል እንደዚህ አቀርብላችሁና ትምርቴን አበቃለሁ። ልጆቻችሁ ከመዝሙር ጋር ደግሞ ሃይማኖታቸውን ስነ ምግባራቸውን እንዲማሩ ያስፈልጋል። ወደ ቤተክርስቲያን ስትመጡ ልጆቻችሁን ይዛችሁ ነው። ብቻችሁን ከመጣችሁ የምትሰሩትን አያውቁም፣ ወዴት እንደሄዳችሁም አያውቁም፣ ወራሾቻችሁ አይሆኑም። ስለዚህ ቤተ ክርስቲያን ስትመጡ ልጆቻችሁን ይዛችሁኑ አሳዩአቸው። ስዕሉን ይሳሙ፣ ቅዳሴ ጠበል ይጠጡ፣ በእምነቱ ይተሻሹ፣ መስቀል እንዲስሙ አስተምሯቸው፣ ዕጣኑን ያሽትቱ፣ የሚታጠነውን ሁሉ ነገር ይመልከቱ፣ ስጋውን ደሙን ይቀበሉ፣ ቃጭሉን ይስሙ፣ ደወሉን ሲደወል ይስሙ፣ ቀሳውስ ማን እንደሆኑ ይወቁ፣ ቤተ ክርስቲያን ምን እንደሆነች በውስጧ ምን እንደሚሰማና እንደሚከናወን ያጥኑ፣ ይማሩ። ወደ ሰንበቴውም ስትሄዱ ይዛችኋቸው ግቡ፣ ዳቦውን ተሸክመው ይምጡ፣ ያንንም ይመልከቱ፣ ይማሩ። እነርሱም ነገ ይህንን እንዲወርሱ የነገ ባላደራዎች መሆናቸውን እንዲያውቁ እንዲሁም ደግሞ እንዲያውም ዝም ብለን ብቻ ትምህርት ሲባል ሌላ ነገር እየመሰለን ነው እንጂ ትምህርቱን እናቶቻችን አባቶቻችን አስቀምጠውልናል። ያንን መውረስ ነው ያቃተን እንጂ እነርሱ አዘጋጅቶ አስቀምጠውልናል። ማህበሩ፣ ዝክሩ፣ ሰንበቴው፣ በቅዱሳን ስም በዓል በበዓል መሰብሰቡ፣ ማስቀደሱ፣ መቅረቡ፣ ቅዳሴ ጠበል መጠጣቱ፣ መስቀል መሳለሙ፣ ይህ ሁሉ አስቀምጠውልናል። ሌላ ምንም አዲስ ትምህርት አያስፈልግም ነበር፣ መመካት አይገባም እንጂ የሚገባ ቢሆን እኛ ከዓለም ሁሉ የበለጠ መመካት ይገባን ነበር። ምክንያቱም እናቶቻችንና አባቶቻችን ስርዓታችንን እምነታችንን ሁሉ ሰፍረው ቆጥረው ያስረከቡን ስለሆነ ነው። እና ይህ ትውልድ ይህንን እንዳያጣ ነው አደራ የምለው። ይህ ትውልድ ይህንን ከቀበረ በኋላ ይህንን ካጠፋ በኋላ እንደገና ወደ ቤተ መዘክር እንዳይሄድ ነው፣ ሃይማኖታችንን ፍለጋ፣ ታሪኩን ፍለጋ። ስለዚህ እምነታችሁን ስርዓታችሁንና መንፈሳዊ ውርሳችሁን እንድትጠብቁ ለልጆቻችሁም እንድታስተምሩ አደራዬ የጠበቀ ነው በማለት ትምህርታቸውን አስተላልፈዋል። እኔም በዚህ ትምህርቴ ላይ ይህንን የአባታችንን ትምህርት በማስተላለፍ አበቃለሁ። ያስተማረን የመከረን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።